የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
እንዳድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንዳድማጮች ባለፈው ሳምንት ባቀረብኩት ትምህርት ስር በመስቀሉ ኃይል የሚጠበቅ ህብረተሰብ የሚል መሰረታዊ የሆነ ጉዳይ አንስተን በእግዚአብሔር ቃል ተመልክተናል። በገላትያ ምዕራፍ 5 ቁጥር 24 ላይ ያለውን ቃል ነበር መነሻ አድርጌ ያስተማርኩት። በዚህ በእግዚአብሔር ቃል ውስጥ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከመኞቱ ጋራ ሰቀሉ ይላል እግዚአብሔር ቃል። ይህ ክፍል እንደሚነግረን የጌታችን ኢየሱስ ክርስቶስ የሆኑ በሙሉ ስጋን ከክፉ ምኞቱና መሻቱ ጋራ ሰቀሉ ይላል። ይህ ስጋ የተሰቀለበት ስፍራ ባለፈው እንደተመለከትነው የጌታችን ኢየሱስ ክርስቶስ መስቀል እንደሆነ እንመለከታለን። ጌታ ኢየሱስ በቀራንዮ መስቀል ላይ የኔና የናንተን ኃጢአት ዕዳ የከፈለበት ብቻ ሳይሆን ስጋችን ከክፉ ምኞቱና መሻቱ የማይገዛን እንዲሆን የተወገደበት ስፍራም እንደሆነ እንመለከታለን። ወደ አድማጮች ባለፈው እንደተመለከትነው የእግዚአብሔር ቃል ስጋን የሚለውን ቃል በዚህ ቦታ ላይ ክፉ ምኞት የሚሻና የሚመኘው ስጋ ተሰቀለ የተባለው ስጋ ከሰውነት ከሰው አሮጌ ባህሪ ከአዳማዊ ተፈጥሮ ጋር የተያዘውን እንደሆነ ተመልክተናል። ጌታችን ኢየሱስ ክርስቶስ አስወገደው የተባለው ስጋ እንደ መፈክር የሚወሰድ ሳይሆን አማኞች ክርስቲያን የሆኑ ሁሉ የክርስቶስ ተከታዮች እርሱ ደቀ መዛሙርት ነን ብለው የሚሉ በሙሉ ይህንን ስጋ አስመልክቶ እግዚአብሔር በመስቀሉ ላይ በሰራው ስራ መመልከት፣ ማጤን፣ መረዳት፣ ማስተዋል እንዴት እንደሚገባቸው ይሄ ነው ተብሎ የማይባል ብርቱ እውነት የተሸከመ ነገር እንደሆነ እንድትረዱ አደራላለሁ። ለምሳሌ በሮሜ ምዕራፍ 8 ላይ የእግዚአብሔርን ቃል አውጥተን ብንመለከት ስጋን በተመለከተ እግዚአብሔር ያለውን አቋም፣ ስጋ በመንፈሳዊ ሕይወት ላይ እግዚአብሔር ያልሰጠውን ስፍራና ቦታ እስከምን እንደሆነ፣ ስጋ በሰው ሕይወት ምን አይነት ጉዳት ሊያመጣ እንደሚችል እንመለከታለን። በሮሜ ምዕራፍ 8 ቁጥር 5 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና ይላል። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ። የስጋን ፈቃድ ማድረግ ማለት ባለፈው በዚሁ በመግቢያው ላይ እንዳነበብኩላችሁ ውድ አድማጮች የእግዚአብሔርን ፈቃድ ለማድረግ የሚከለክለን ስጋ የራሱ ምኞት የራሱ መሻት ያለው ስለሆነ ነበረ ተሰቀለ ብለን በወንጌል የተመለከትነው። በዚህ በተሰቀለ የስጋን ፈቃድ የሚመላለሱ ሁሉ የዚያን የስጋን ምኞትና ፈቃድ ነው የሚፈጽሙት። ስለዚህ የእግዚአብሔር ቃል ምን ይላል? እንደ ስጋ ፈቃድ የሚኖሩ ይላል። እንደ ስጋ ፈቃድ የሚኖሩ ሁሉ የስጋን ነገር ያስባሉና። ከዛ ቀጥሎ ምን ይላል? እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። መንፈሳዊ ህይወት የክርስትና ህይወት ከመንፈስ ጋር የተያያዘ ስለሆነ በዳግም ልደት አማኞች ክርስቶስን የተቀበሉ ሁሉ አዲስ ህይወት በመንፈስ ስለሚያገኙ ዳግም በተወለዱበት የእግዚአብሔር ልጆች በሆኑበት በታተሙበት መንፈስ መኖር እንዳለባቸው የእግዚአብሔር ቃል ያስተምራል። በዚህ በዳግም ልደት ባገኙት እግዚአብሔር የልጅነት ጸጋ አርጎ በሰጣቸው በኢየሱስ ክርስቶስ መንፈስ የሚኖሩ የማንን ፈቃድ ያደርጋሉ? የመንፈስን ነገር ነው የሚያስቡት። ቁጥር 6 ላይ ምን ይላል? ስለ ስጋ ማሰብ ሞት ነውና ይላል። ይሄ ማለት ስጋችን የሚያስፈልገውን ማለት ለመኖር የሚያስፈልገንን ምግብ መግዛትን፣ ልብስ መግዛትን፣ ለስጋችን ለኑሮ ለጤንነት የሚሆንን ነገር ማሰብን አይደለም የሚያሳየው። ስለ ስጋ ማሰብ የሚለው ቃል ሊትራሊ በግሪክኛው ያለው በቀጥተኛ ትርጉም ሲወሰድ የስጋ ሐሳብ ነው የሚለው። ስጋ የሚያስበው ሐሳብ ነው የሚለው ሞት ነው ይላል። ማንም ሰው በስጋው ፈቃድ ሲኖር የስጋን ነገር የማድረግ ነገር ብቻ ሳይሆን በስጋ ፈቃድ የሚኖሩ ሁሉ የስጋን ፈቃድ ከማድረግም በላይ እንደሚሞቱ የሞት ህይወት እንደሆነ ነው የምንመለከተው። መንፈሳዊ ህይወት የእግዚአብሔር ጸጋ ከእግዚአብሔር የሚገኝ ነገር በስጋ ላለ ህይወት ለሰው እንደማይታደል እንመለከታለን። ስለዚህ የስጋ ሐሳብን የሚያስቡ የስጋ ሐሳብ በሆነ ህይወት የሚኖሩ ሁሉ ይሞታሉ ማለት ነው። ስለ ስጋ ማሰብ ወይም የስጋ ሐሳብ ሞት ነው ይላል። ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል። ይህም ማለት በቀጥታ ትርጉም በግሪክኛው ያለው ሐሳብ ሲታይ ሰማያዊ የሆኑ ነገሮች ማሰብ፣ መንፈሳዊ ነገሮችን በአይምሮ ማውጣት ማውረድን ሳይሆን የሚያመለክተው የመንፈስ ሐሳብ፣ የመንፈስ አይምሮ፣ የመንፈስ መንፈስ የሚያስበው ነገር ሳይሆን ራሱ ማይንዱን፣ መንፈስ የሚያስብበትን ማይንድ አመልካች ነው፣ አይምሮውን አመልካች ነው። በሌላ አባባል የመንፈስ ሐሳቡ በሙሉ ህይወትና ሰላም ነው ይላል። ስለዚህ አዲስ ኪዳን በስጋ ያለን ህይወት ወደ በመስቀል ላይ አድራሻውን አድርጎ ሲያመለክተን፣ አዲስ ኪዳን የአዲስ ኪዳን ክርስቲያኖች አማኞች የሚኖሩትን ህይወት ደግሞ የመንፈስ አድርጎ ያሳያል። በሁለቱ መካከል ትልቅ ልዩነት እንዳለ በዚህ በእግዚአብሔር ቃል ውስጥ እንመለከታለን። ከዚህም በላይ የእግዚአብሔር ቃል ጠንካራ ነገር ይነግረናል። ቁጥር 7 ሮሜ 8 ላይ ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ይላል። ከላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉ፣ ስጋ በሚያስበው አስተሳሰብ የሚመላለሱ ሁሉ ይሞታሉ። ሶስተኛውን የምንመለከተው ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው ይላል። ከእግዚአብሔር ጋር ተቃራኒ የሆነ ነገር ነው፣ የሚጋጭ ነገር ነው። ማንም ሰው በስጋ ሐሳብ እየተመላለሰ ሃይማኖተኛ ሊሆን ይችላል ወይም ከሃዲ ሊሆን ይችላል። የሃይማኖቱንም ሆነ የክህደቱን ህይወት የሚያኖረን ስጋ እስከሆነ ድረስ በእግዚአብሔር ዘንድ ጠበኞች እንሆናለን። የእግዚአብሔር ልጅ ኢየሱስን ክርስቶስን እስኪሰቅሉት ድረስ ያደረሰ ጠበኝነት ለእግዚአብሔር ያመጣል ስጋ። ለዛ አይሁዳውያን የቤተ ክርስቲያን መሪዎች፣ የሃይማኖት አስተማሪዎች፣ የብሉይ ኪዳን ባላደራዎች የህይወት ራስ የተባለውን የእግዚአብሔር ልጅ አሳልፈው የሰጡት ስጋዊ የሆነ የሃይማኖት ህይወትን ስለሚኖሩ ነው። ስለዚህ ከሃዲ ስጋም፣ ሃይማኖተኛ ስጋም፣ ደጉ ስጋም፣ ክፉ ስጋም፣ ትሑቱ ስጋም፣ እብሪተኛው ስጋም እንግዲህ መዘርዘር እንችላለን። ስጋ እስከሆነ ድረስ መልካም ነገር አለው ተብሎ በሰው ቢደነቅ፣ ሰው ስፍራ ቢሰጠው፣ ይሄ መልካም ነው ተብሎ በሰው የተመሰገነ ነገር በሙሉ በስጋ እስከሆነ ድረስ ለእግዚአብሔር ጥል እንደሆነ እንመለከታለን። ይህንን መረዳት ለብዙ ሰው እጅግ በጣም አስቸጋሪ ሊሆን ይችላል። ነገር ግን ምንጊዜም ስጋ እኔ አደረግኩ የሚላቸው የሃይማኖት ስራዎች ቢሆኑ ወይም ደግሞ የደግነት ስራዎች ቢሆኑ፣ የፍቅር ስራዎች ቢሆኑ፣ የመስዋዕትነት ስራዎች ቢሆኑ፣ በስጋ የተሰራ ነገር ሁሉ በእግዚአብሔር ዘንድ ጥልን እንደሚያመጣ ነው የምናየው። በሌላ አባባል ውድ ወገኖቼ ልብ ብላችሁ አድምጡኝ፣ መንፈሳዊ ነገር በድርጊት አይደለም የሚለካው። መንፈሳዊ ነገር የእግዚአብሔር ፈቃድ ነው አይደለም ነው፣ የእግዚአብሔር ሐሳብ ነው አይደለም ነው። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ሐሳብ በመኖር ነው የአንድ ሰው መንፈሳዊ ህይወት የሚለካው። ስለዚህ የስጋ ሐሳብ በእግዚአብሔር ዘንድ ጥል ነው። ስጋ በመንፈስ ላይ የሚቃወም ነው። ይህንን በኋላ እንመለከታለን። ስለዚህ በዚህ በእግዚአብሔር ቃል ውስጥ ለእግዚአብሔር ህግ አይገዛም፣ መገዛትም ተስኖታል ይላል። እግዚአብሔር እንኳን በቃሉ ውስጥ በዚህ በተባረከ በወንጌል እውነት ላይ ብቻ ቆመን ስንመለከት ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ለምን እንደሆነ የሚነግረን ለእግዚአብሔር ህግ ፈጽሞ መገዛት አይችልም። ስጋ የራሱን ጽድቅ በማቆም በመመጻደቅ፣ በመኩራት፣ በመኩራራት ራሱን ለማሳየት እንዲያረኩ እንዲሆንኩ ለማለት ትጉ ይሆናል በሃይማኖት። ነገር ግን ለእግዚአብሔር ህግ ግን አይገዛም፣ እግዚአብሔርን አይታዘዝም። የራሱን ጽድቅ ለማቆም ሲታገል ሊታይ ይችላል። መስዋዕት ሲከፍል ሊታይ ይችላል። በጣም የሚያስደንቃችሁን ጥቅስ ላሳያችሁ። በሮሜ ምዕራፍ 10 ላይ ቁጥር 3 እና 4 ላይ አይሁዳውያኖቹን እንመለከታቸዋለን ስናይ እንደውም ከቁጥር አንድ ጀምሮ ባነብላችሁ ይህንን መረዳት ትችላላችሁ። ወንድሞች ሆይ ይላል፣ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው ይላል። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ ይላል። ስለዚህ ራሳቸውን ለእግዚአብሔር ቀናተኛ እስኪሆኑ ድረስ ጳውሎስ ይህ ቅናታቸውን ይመሰክርላቸዋል። ግን ይህ ቅናታቸው ምንድን ያረጋቸው? ይህ ቅናታቸው ምን እንዳረጋቸው ቁጥር 3 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙምና ይላል። እነዚህ አይሁዳውያኖች ራሳቸውን በማመጻደቅ ራሳቸውን ጻድቅ በማድረግ ውድ ወገኖቼ የእግዚአብሔርን ጽድቅ ማግኘቱን ትተው ራሳቸውን በማጽደቅ የሚመላለሱ ስለነበሩ እግዚአብሔር ሰዎችን የሚያጸድቅበትን የምህረቱን ስራ በልጁ ያመጣውን የመዳንን ጸጋ ለሚጣላ ነገር አልፈው የተሰጡ ስለነበሩ መድኃኒት ሆኖ ሰዎችን ሊያድን ወደዚህ ዓለም የመጣውን የእግዚአብሔር ልጅ እስኪሰቅሉት ድረስ ደርሰዋል። ተመልከቱ ውድ ወገኖቼ፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። የሕይወትን ራስ በመካከላቸው ሙታን ያስነሳውን የታመሙትን የፈወሰውን ደንቆሮውን ዲዳውን እውሩን ሁሉ ጤናማ ያደረገውን መልካም ጸጋ የሞላውን ቃል እያስተማረ በመካከላቸው በመለኮት ሙላት የተገለጠውን ኢየሱስ ክርስቶስን ማየት እስከማይችሉ ድረስ ያደረሳቸው ስጋ ነው። ስለዚህ የእግዚአብሔር ቃል ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛም፣ መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። ብዙ ጊዜ ይህንን ሳስተምር እንደምናገረው እግዚአብሔር በስጋችን ራሱ ተስፋ ቆርጧል። ስጋን እግዚአብሔር ሊያድሰው ሊለውጠው ሊያሻሽለው አልፈለገም። ለሰው ልጆች በክርስቶስ የመጣው ሕይወት አዲስ ሕይወት ነው፣ በዳግም ልደት የሚጀመር ነው። ይህንን ከማድረጉ በፊት እግዚአብሔር አምላካችን ስጋን ከክፉ ምኞቱና መሻቱ ጋር በቀራንዮ መስቀል ላይ ሰቅሎታል። ይሄ እንደ አዲስ ትምህርት እንዳትመለከቱት፣ የጌታ ኢየሱስ ክርስቶስ ሞት አዲስ ነው እንደማይባል የስጋ መሰቀል አዲስ ትምህርት አይደለም። ስጋ የተሰቀለው ጌታ በተሰቀለበት ጊዜ ነውና ይህንን ሁኔታ በቅጡ ለማየት እንድንችል የሚረዳንን ባለፈው ያሳየኋችሁን ሐዋርያ ጳውሎስ በገላትያ ምዕራፍ 2 ላይ የሚናገረውን የአምላክን ቃል አነብላችኋለሁ። በምዕራፍ 2 ላይ ጳውሎስ እንደዚህ ይላል፣ እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና ይላል፣ ከክርስቶስ ጋር ተሰቅያለሁ ይላል ጳውሎስ። ባለፈው እንደነገርኳችሁ ጳውሎስ ጌታ ኢየሱስ ሲሰቀል የጌታ ደቀ መዝሙር አልነበረም። ጳውሎስ ከቶውንም በዚያን ጊዜ ፈሪሳዊ ነበረ። ቤተ ክርስቲያን በተመሰረተችበት ጊዜ እንኳን ጳውሎስ ውድ ወገኖቼ የቤተ ክርስቲያን አሳዳጅ ነበረ። ነገር ግን ጳውሎስ ፈሪሳዊ ሆኖ የሚያኖረውን የሚመጻደቅበትን ይሄ ስጋዊ ማንነቱን በስጋው የሚኖረውን ሕይወት የተገላገለው መቼና የት እንደሆነ ሲናገር ከክርስቶስ ጋር ተሰቅያለሁ ይላል። ከክርስቶስ መስቀል ጋር በዚያ መስቀል ስፍራ ላይ እኔና እናንተ ከስጋዊ ነገራችን እንደተገላገልን ስጋችን በዚያ ስፍራ እንደተሰቀለ እንደ ጳውሎስ ልንቆጥር ልናስብ ልናምን ይገባናል። ጳውሎስ ይህንን ነገር የተረዳበትን ሁኔታ ተመልከቱት። እኔም አሁን ያው ሆኜ አልኖርም ይላል ጳውሎስ። በዚህ በገዘፈ አካል በስጋ በምድር ላይ ሲኖር ኢየሱስን ሲያምን አካላዊ ለውጥ በላዩ ላይ የለም። ልቦናዊ ለውጥ ግን አለው። መንፈሳዊ ለውጥ ግን አለው። ይህ ልቦናዊና መንፈሳዊ ለውጡ ጳውሎስን የሚኖረው ኑሮ በተለየ መንገድ እንዲኖር አድርጎታል። ጳውሎስ በማንነቱ ላይ ተመስርቶ የኖረው ኑሮ ሁሉ እንደ ጉድፍና እንደ ጉዳት በመቁጠር ውድ ወገኖቼ ይህንን የራሱን ስጋው በስጋ ያለውን የሚያስቆጥረውን የሚመካበትን ነገር ሁሉ ጥሎ በጌታ በኢየሱስ ክርስቶስ ላይ ባለ እምነት እንዲኖር ሆኗል። እኔም አሁን ያው ሆኛል ኖር። ምንም እንኳን ጳውሎስ ተብሎ ሲጠራ አቤት ቢል፣ ጳውሎስ መልኩ ያልተቀየረ የሚታወቅ ሰው መሆኑን እንዳለ ቢሆንም፣ ጳውሎስ ግን ኑሮውን ይኖር የነበረው ኢየሱስ ክርስቶስን እያመነ እንጂ ጳውሎስ ማንነቱን ራሱን እየተመለከተ እንዳልሆነ እናያለን። ስለዚህ ምን ይላል ጳውሎስ? እኔም አሁን ያው ሆኜ አልኖርም። ማን ነው ታዲያ የሚኖረው? ክርስቶስ ግን በእኔ ይኖራል ይላል። ይህ መፈክር ወይም አባባል አይደለም። ለጳውሎስና ጳውሎስን ለመሰሉ ሰዎች ስጋቸው ከክፉ ምኞቱና መሻቱ ጋር እንደተሰቀለ ለሚረዱ ሰዎች ይህ እውነት መሰረታዊ ነው። ይህ እውነት ውድ ወገኖቼ የክርስትና ህይወታቸውን የሚኖሩበት ምስጢር ነው። ስለዚህ ጋር ጳውሎስ ከክርስቶስ ጋር ስጋ ከክፉ ምኞቱና መሻቱ ጋር ተሰቀለ ብሎ የሁላችንም ስጋ ተሰቀለ ብሎ እንዳስተማረ የራሱን ስጋ ስለተሰቀለ ስጋ በራሱ በሚያስበው ነገር ቢኖር የራሱን ፈቃድ አድራጊ ከእግዚአብሔር ጋር ጠበኛ የሚሆን ለእግዚአብሔር የማይገዛ ስለሆነ መልካም ነገር ቢሰራም የራሱን ጽድቅ የሚያቆም ተመጻዳቂ ስለሆነ በክርስቶስ ኢየሱስ እግዚአብሔር ራሱን የሚያከብርበት ሰዎችን የሚያድንበትን የእግዚአብሔርን ጽድቅ የሚቃወም ባህሪ ስጋ ስላለው ከዚህ ስጋ ጋር አማኞች ምንም አይነት እድል ፋንታ እንዳላቸው አያምኑም። ስለዚህ ጳውሎስ ተሰቅያለሁ ይላል። ከክርስቶስ ጋር ተሰቅያለሁ፣ እኔ አይደለሁም አሁን የምኖረው። አሁን እኔ የምኖረው ጳውሎስን አምኜ አይደለም፣ በእግዚአብሔር ልጅ ላይ በኢየሱስ ክርስቶስ ላይ ባለኝ እምነት ነው የምኖረው ይላል። ቀድሞ ጳውሎስ እንዴት ነበር የሚኖረው? ጳውሎስ በፊት ጊዜ ይኖር በነበረው ህይወት ውስጥ የሚመካባቸው የሚኩራራባቸው ብዙ ነገሮች እንደነበሩት እናያለን። በዘሩ ይመካ ነበረ። በፊልጵስዩስ ምዕራፍ 3 ላይ ስትመለከቱ ጳውሎስ ከቁጥር 2 ጀምሮ እስከ 11 ብትመለከቱ በዘሩ የሚመካ እንደነበረ እናያለን። ልጅ ሆኖ ጳውሎስ በአይሁዳዊ ህይወቱ የተለማመዳቸው ነገሮች ሁሉ ሊመካባቸው የሚችላቸው ብዙ ነገሮች ነበሩት። ጳውሎስ እንደዚህ ይላል፣ በስምንተኛው ቀን የተገረዝኩ ይላል። ከእስራኤላዊ ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ ይላል። እነዚህ ሁሉ ትምክህቶቹ ነበሩት። የዘር አይደንቲቲ በሃይማኖት ስርዓት በተከናወነ ነገር የሚመጻደቅ የሚኮራ ጳውሎስ ካደገ በኋላ ተመልከቱት፣ ስለ ህግ ብትጠይቁ ፈሪሳዊ ነበርኩ ይላል። ስለ ቅናት ብትጠይቁ ቤተ ክርስቲያን አሳዳጅ ነበርኩ፣ ከአይሁድ እምነት የተጣላውን ሁሉ የሚጣላ የእግዚአብሔር ያልሆነ የመሰለውን ሁሉ የሚያጠፋ ሰው እንደነበረ አሳዳጅ ነበርኩ ይላል። ጳውሎስ እንደዚህ ያለ ውጫዊ ቀናዊ ህይወት ብቻ አልነበረም የነበረው። በህግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ይላል። ህግን እየታዘዘ ህግን እያከበረ ነቀፋ በሌለው ህይወት ይኖር ነበር። ከልጅነቱ ጀምሮ አድጎም ትልቅም ሆኖ ሐዋርያው ጳውሎስ የራሱን ጽድቅ እያቆመ በራሱ ጽድቅ እየተመካ ነቀፋ የሌለው ህይወት ለመኖር የሚጥር ታማኝ ሰው ነበረ ለእምነቱ። ነገር ግን ምን ሆነ ጳውሎስ? ቁጥር 6 ላይ ፊልጵስዩስ 3 6 ላይ ብትመለከቱ ስለ ቅናት ብትጠይቁ አሳዳጅ ነበርኩ ካለ በኋላ ቤተ ክርስቲያን አሳዳጅ የነበረው ጳውሎስ በህግ ስለም በሚገኘው ጽድቅ ነቀፋ የሌለኝ ህይወት እኖራለሁ ያለው ጳውሎስ ቁጥር 7 ላይ ምን ይላል? ነገር ግን ለእኔ እረብ የነበረውን ይላል። ይህን ሁሉ ማንነቴን፣ ዘሬን፣ ከልጅነቴ ጀምሮ በህይወት ያለፈውን እኔ ፈሪሳዊ ሆኜ የኖርኩት ኑሮ የሚያስመሰግነኝ የሚያስኮራኝ የሚያመጻድቀኝን ማለቱ ነው። ስለዚህ በዚህ ቦታ ላይ ምን ይላል? ለእኔ እረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬያለሁ ይላል። ለምን? የጌታ የኢየሱስ ክርስቶስ መስቀል ትንክህተኝነትን፣ ስጋዊነትን፣ ውድ ወገኖች ከሃዲ የሆነ ኃጢአተኛ የሆነ አመፀኛ የሆነ ብቻ አይደለም፣ በሃይማኖት የሚመጻደቀውን ጉራውን የሚነዛውን ይህን ሰራው እንዲህ ነኝ እንደዚያ ነኝ የሚለውን ሁሉ ከእግዚአብሔር በሚመካ በእግዚአብሔር ይመካ ተብሎ የተጻፈውን በእግዚአብሔር ላይ የማያስመካ በራስ የሚያስመካ ነገር ማንኛውንም ነገር በዘር በሉት በሃይማኖት በሉት ሰው በራሱ የሚመካበትን ነገር ሁሉ የሚያስቀር መስቀል ቆሟል። ይህን መስቀል ማንም ሊለውጠው ሊያፋልሰው አይችልም። ስለዚህ ጳውሎስ ይሄ ስለገባው ምን ይላል? ለእኔ ረብ የነበረውን ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። የሚያውቀውን ሁሉ ከክርስቶስ ውጭ የሆነውን ሁሉ እኔ ጳውሎስ እያለ በመኖር አካበተው ሁሉ እንደ ጉዳት ሲቆጥር እንመለከታለን። ስለ እርሱ ሁሉን ተጎዳሁ ይላል። ለምንድን ነው የሚጎዳው? ክርስቶስን አገኝ ዘንድ ይላል። አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ጳውሎስ የተመካበትን በፈሪሳዊነቱ የተመጻደቀበትን ነገር ሁሉ እንደ ጉድፍ እንደ ጉዳት እየቆጠረ ክርስቶስን ለማግኘት ኢየሱስን በማመን የሚገኘውን የራሱን ጥሎ የራሱን ጉድፍና ጉዳት አድርጎ በመጣል በጌታ በኢየሱስ ክርስቶስ ሲያምን እናያለን። ለምንድን ነው እንደሚያደርገው? የጌታ የኢየሱስ ክርስቶስ መስቀል ትምክህተኝነትን ይከለክላል። በክርስቶስ መስቀል ትምክህተኝነት የለም። በዘር ቢሆን በሃይማኖት ቢሆን ሰው በሰራቸው ጽድቆች መመካት የክርስቶስ መስቀል ይከለክላል። ስጋን የለበሰ ሁሉ በሱ ፊት እንዳይመካ ከልካይ ነው። በአንደኛ ቆሮንቶስ ምዕራፍ አንድ ላይ የእግዚአብሔር ቃል እንደዚህ የሚል ቃል ይናገራል። ቁጥር 9 ላይ ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ስጋን የለበሰ ሁሉ ይላል። ያንተ ስጋ፣ ያንቺ ስጋ፣ የአባትህ የእናትህ ስጋ፣ የዘመድ አዝማዶች፣ የቅድመ አያትህ ከአዳም የተወለደ የምናውቃቸው የሰው ልጆችን ሁሉ ስጋ ይጠቀልላል። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። ምን አደረገ እግዚአብሔር? ስጋ ከኔ የሚለውን ይዞ ይሄን አደረግኩ ይሄን ሆንኩ ብሎ እንዳይመጻደቅ ምን አደረገ? ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ይህን ተግባራዊ ለማድረግ ይህንን በሰዎች ሕይወት ውስጥ ለመተግበር እግዚአብሔር ከእግዚአብሔር ዘንድ ምንጩ እግዚአብሔር የሆነ መነሻው እግዚአብሔር የሆነ ምክንያቱ እግዚአብሔር የሆነ ነገር አደረገ። ምንድን ያደረገው? ከእግዚአብሔር ዘንድ ጥበብ ጽድቅ፣ ከእግዚአብሔር ዘንድ ጥበብ፣ ከእግዚአብሔር ዘንድ ጽድቅ፣ ከእግዚአብሔር ዘንድ ቅድስና፣ ከእግዚአብሔር ዘንድ ቤዛነት የሆነልንን ኢየሱስ ክርስቶስን ሰጠን። ክብር ለእግዚአብሔር ይሁን። በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ይላል። ባነበብኩላችሁ በፊልጵስዩስ ምዕራፍ 3 ላይ ጳውሎስ በእርሱ እገኝ ዘንድ ክርስቶስን በማመን የሚገኘውን ጽድቅ አገኝ ዘንድ በእርሱ እገኝ ዘንድ ይላል። እግዚአብሔር ኢየሱስን ሲሰጠን በክርስቶስ ማንነታችንን እንድናገኝ ይፈልጋል። በክርስቶስ የሚገኘውን ማንነት በመፈክር አታገኙትም፣ አናገኘውም ወገኖቼ። ይህንን የምናገኘው መጀመሪያ ኢየሱስ ክርስቶስ በእርሱ በሆነው ማንነታችን መኖር እንድንችል ያለ ክርስቶስ የሆነውን ስጋን ከክፉ ምኞቱና መሻቱ ጋር የሰቀለውን መስቀል ማመንና መቀበል አለብን። በስጋችን ላይ ኢየሱስ ክርስቶስ አይደረብም። እንደ ካፖርት በልብሳችን ላይ እንደሚደረብ ኢየሱስ በሰው ስጋዊ ትምክህተኛ ማንነት ላይ አይደረብም። ኢየሱስ ክርስቶስ በአሮጌ አቁማዳ ውስጥ አዲስ የወይን ጠጅ አያኖርም። ኢየሱስ የሚያኖረው አዲሱ ሰማያዊ ሕይወት በአዲስ አቁማዳ ነው የሚኖረው። አሮጌውን ሰው ከሥራው ጋር ገፋችሁታል ይላል። በአሮጌው ሰው ማንም ሰው አረማዊ ነኝ፣ እስኩስቴስ ነኝ፣ ባሪያ ነኝ፣ ጨዋ ነኝ ማለት አይችልም። አነጋገሩ ልብ ብትሉት ባሪያውም እንደ ጨዋው እኩል ነው። ውድ ወገኖቼ አይሁዳዊው እንደ ግሪኩ እኩል ነው። ማንም ሰው ባሪያ ነኝ፣ አይሁዳዊ ነኝ፣ የግሪክ ሰው ነኝ እያለ በዘሩ ቢሆን በሶሻል ስታተሱ ሊመጻደቅ አይችልም። የእግዚአብሔር ቃል ምን ይላል? ክርስቶስ ሁሉን ነው፣ በሁሉም ነው። በባሪያው ውስጥ የገባ ኢየሱስ ነው፣ በጨዋው ውስጥ የገባ ኢየሱስ ነው፣ በግሪኩ የገባው ኢየሱስ ነው፣ ውድ ወገኖች በአይሁዳዊ የገባው ኢየሱስ ነው። ስለዚህ በጌታ በኢየሱስ ክርስቶስ መስቀል ላይ ሥጋ ስለተሰቀለ በሥጋ ያለ ትንክት በሥጋ ሊኖር የሚችል ትንክት ፈጽሞ በእግዚአብሔር መንግሥት በእግዚአብሔር ቤት ውስጥ ስፍራ ሊኖረው አይፈለግም። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካር ብረት ለበስኩ ካላን በስተቀር ሌላ ነው የኔ ሥጋ ካላን በስተቀር የማንም ሰው ሥጋ የሰራቸው ሥራዎች የሚያስመኩ አይደሉም። በዘረኝነታችን መኩራት፣ በምድራዊ ስታተሳችን መኩራት፣ አንዱን አንኳሰን ራሳችንን ከፍ ማድረግ፣ በሥጋችን መመጻደቅ፣ ይሄ ለክርስቶስ ቤተክርስቲያን ለክርስትና ሕይወት የማይመች ክፉና አጥፊ የሆነ ነገር እንደሆነ ማወቅ አለብን። ስለዚህ እግዚአብሔር በቃሉ የሚያስተምረን ምንድን ነው ብለን መመልከት አለብን። የመስቀሉ ኃይል በዚህ አይነት ሁኔታ መረዳት ካለን የክርስቶስን መስቀል ዕለት ዕለት መሸከም አለብን። ኢየሱስ በእኛ ሕይወት የሚኖረው እኛ ከማንነታችን ስንለያይ ብቻ ነው። ዕለት ዕለት ስጋዊ ማንነታችንን በሶሻል ስታተስ ቢሆን በዘር ቢሆን በየትኛው መንገድ በስጋችንን ላይ ያለውን ትምክት በስጋ እንዳልመካ የሚያደርግ ወንጌል ነው የሰማሁት። ይህ ወንጌል በመስቀሉ ኃይል ስጋን ከክፉ ምኞቱና መሻቱ እንደተሰቀለ ነግሮኛል። እኔ የምመካው በአምላኬ በእግዚአብሔር ነው፣ በስጋ አይደለም፣ በሰራሁት አይደለም፣ ባደረግኩት አይደለም፣ ማንም ስጋ ለባሽ በሰራው አይደለም። የእግዚአብሔር ልጅ በመስቀል ላይ በሞተው ሞት እመካለሁ እያለን እንድንኖር እግዚአብሔር ይፈልጋል። የሰማችሁትን ሁሉ ለደህንነታችሁ ያድርግላችሁ። ሞቶ በተነሳው በናዝሬቱ በኢየሱስ ክርስቶስ አሜን።
አድማጮቻችን፣ ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይንም አስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተ ክርስቲያን ነው።